የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 24 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
የባንዲራ ታሪክ በሀበሻ ምድር እንዲህ እንደዛሬው ዋጋው መስታ ሳይሆን እኩል ከራፊ ጫርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድ። መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጫን ሁለት ክንድ በሆነች ባንዲራ ገጣጥሞ በማፈር አንድን ህዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡ ሹማምንቱ ራሱ ቴዎድሮስን ፈቶ አውቅም ነበር። የዚያን ቀን ለሊት ግን እንደነገ ጠዋት ደረሰ ማርያም ላይ ንግስና ሊቀባ ክፉኛ ሐሳብ ይዞት እንቅልፍም እንደሰው ሙልጭ አርጎ ክዶት እልፍኝ ውስጥ ሆኖ ስላንዲት ሀገሩ ስላንዲት ውዳጁ ቋፍ ላይ ስላለች ለሐሳቡ ማሰሪያ አቶ እግር ተወርች እንዲህ ሲንጎራደድ ሌላኛ ውዳጁ የሴት ባለመላ ተዋበቻ ሊግን ልታነቃው አለች። ካሳም ከታይ ሐሳብ ለምን ገባ ሐልልም የኔ አባት ቀደምም አየው ማዱን ስትገፋው አልዋጥ ፍግሮ ባፍስ ሲከራተት የጎረስከው ራስ አውቃለሁ ጌታዬ የንቅልፍ የረፍት ያንጀትህን ጠላት ይቹ ሀገርህ ናት። ደግሞ ምን አባቱ እንቅልፍ ሲቅርብህ ወዴት ታውቀውና ጣሃን የማንቃት አድርጎ ሲያበቃ ምንን ታርፋለ ይሄው ጉብት ካደል ሀገር ስታቀና እንቅልፍ ሲቅርብህ ወዴት ታውቀውና ቁስሉን ነካችበት ብሶቱን ልፋቱን መከራውን አልፋ ህልሙን አየችበት ካሳንገቱን ደፋ እሷ ፊቷን ዞረች እንዲህ የሆነ ዕለት ከሱና እሷ በቀር ባዕድ የማያውቃት የአይኑን ገደብ አልፋ የምትፈስም ባለች ያችን ባለች እንግዲህ አለመይሳው እንግዲህ በኔ ልፋትና በኔ ድካም ሳይሆን በእግዚአብሔር ይሁን ማለት ለዚህ ማረግ መርጦ ሰጠኝ ይሄ ሹመት። እኔ ስሰነዝር እሱ ከኔ ቀድሞ ባላንጦችን እየጣለ ወሰኔን እያሰፋ የታጠቅ ጉልበት እንደቻለ ሞገሴን እያገዘፈ እንደ ልቤ መሻትር ከኔን እያከለ እግዚአብሔር ይመስገን ይሄው ለዚህ በቅቻለሁ ተመስገን ከማለት ውጭ ተስለት ከፍለውስ ምን የከበረ አስገባለሁ። ግን አለመይሰው ግን ነገ ማለዳ ቅባቱን ተቀብዬ ዘውዴን ስደፋ ህዝቡ ይጠብቃልና ገባለት ቃል ኪዳን ፈቅደህ ስጠኝ ስለው ይችን ትልቅ ሀገር ምን ይሄል ማለት ምን ጨብጬ ልቁረብለት ምንስ ብዬ ልናገር እስኪ መልአክ አለሽ ተዋቡ ካንቺ እንኳን ልበደር በማተብ እንዳልምል የባለሌጣ አንገቱ የእስላሙ ምናት ይቻገር በጊዮን እንዳልምል ኦሞ ጉደር አዋሽ ቦርከና ባሮ ተከዜ ጉማራ በይው ሎጊያ ሁሉም ገንዘቧ ነው የትኛው ተየቱ በልጦብኝ ለየትኛው ድማልላት ለኢትዮጵያ ሽናሻ ጋምቤላ ኦሮሞ ጉራጌ አገው ወላይታ ትግሬ በየው አማራ በመጥሩ አይተቀለበበ ሁሉ በስማንም ይጠራ አለች ተዋቡ አሁን እስላም ስትል ሸማኔው ትዛለኝ ጆርቅ የሚሉት አህመድ የቦጋለ በልትሎ በልካሳ አሽከር አስጠራልኝ ገብርዬ ታለ ገብርዬን አስጠራው እሱ ነው የልቤ ሲጋልብ የሚነፍስ ከጎህ ጽዳጅ በፊት መልክቴን ይዞልኝ ከደጁ የሚደርስ ካሳን ግራ ገባው ግን አይጠይቃትም አምስት ስድስት ጊዜም እንደዚህ አዋክባው እሷው ነድፋ እሷ ባስታ እሷ አድርታ እሷው ፈትላ ባመጣቸው ሀሳብ ባሳየችው መላ ብትንትን ሀሳቡን ገጣጥማ ስሰፈው አይቷልና ባይኑ ለምን ማለት ትቶ እንዴት ማለት ትቶ ገብርዬ ይጠራ አለ ወዲያው ነው ገብርዬ ከታንጉት ሙቅቅፍ በውድቅት ተላቆ ከነጋሻ ጃግሬው ገና እንደደረሰ እሰይ የኔ አንበሳ ስትለው ተዋበሽ ገና እንኳን በወጉ የወጉን እጅነን ሳትሰጥቶም አልጨረሰ እሰይ የኔ አንበሳ እንተስኪች ምራቅ ምድር መጥቷት ሳትከር ስትገሰግስ ሄደህ ደገኞቹ መንደር አህመዴ ለሚባል ጆርቅ ሸማኔ ቃሌን ቃል ሳትጨምር እንዲህ ብለህ ንገር በአገረ ሰማይ ስትፈልቅ የቅርቡን የሩቁም እኩል እንደሚያት የማርያም መቀነት በዚህ አረንጓዴ ቢጫ ቀይ ጥለት አንተ ስትለካት ሁለት ክንድ የሆነች ጥብቅምት ባንዲራ ውብኛ አርጎ ሰርቶ ነገ ማርያም ድረስ ይዟት እንዲመጣ አጥብቀ አርቀ ንገረው አደራ ተማለት ተዋበች ግብጦች ለእጅ መንሻ ከላኩላት መሃል የሐር የሆነውን ጥለት ጥድስ ብላ ለገብርዬ ሰጥታው እሱን ጥድስ ብሎ ከነጀሌዎቹ ከወጣ በኋላ ካሳ ፈገግ አለ የጥድፈቷ ሚስጥር ቋጠሮ ተፈቶ ብትንትን ሀሳቡን ባንድ ስለው አለ ካሳ ፈገግ አለ ምንትመቱ 45 አመተ ምህረት የተራራው አናት ገና ሳይላቀቅ ካድማስ ጥቁር እግር አህመድ ያማረኛ ሰማይ ሳይቀላ ባግባቡ ሳይፈጅር አህመድ የቦካለ የንጋት ስግደቱን አሰላምቶ አጥቶ ልክ ፊቱን ይያበሰ ፊታውራሪ ገብርዬ ከነጀሌዎቹ ደጁ ላይ ደረሰ የፈረሶች ኮቴ ደጁን ሲረመርብም የሰማው አህመድ ልቡ ድንግጥ አለ እንዲህ በማለዳ የሚደርስ ደጅ ወርዶ ነጋሪ ነው ደግሞ ማን ተለየኝ የትኛው ዘመዴ ከቱን ያዘኝ ዳርም እንዴ እንዴት አደራችሁ ይሄን ድምጽ ያውቃል ይበልጥ ተሸፈረ ምላሽም አልሰጠ በርም አልከፈተ ድርቅ ብሎ ቆሞ ወይ ወንድሜ አለ ከተስ ይባል ከቶ ከመይሰው ጋራ አብሮ የዘመተ አንድ ወንድም ነበረው ያ ወንድሙ ሞተ ቤቶች ገብርዬ ጥሪውን እንዲህ ሲደጋግም ገፋ አድርጎ ወጥቶ የጎጆውን ግርግም ድሮ አውጫለሁ ለደግም አልነበር አደባባይ ቆሜ ሸማ ሳውለበልብ ያየሁት በህልሜ ወይ ወንድሜ የለም ደሱም አይደል ገብርዬ አቋረጠው ተዋበች ልካን ነው አረንጓዴ ቢጫ ቀይ ጥለቱን ሰጠው አስከትሎ ደግሞ ቃሌን ቃል ሳትጨምር ያለችውን መልእክት ቃሏን ቃል ሳይጨምር ረግጦች ነግሮ የመናሙ ተፍሲር ብስራት ሆኖለት ጆርቅ ተሳለው አለም እንዴት አንድናት ወደ አንድ ላይ ያበቅላል አንድ ደህና አንድ ጠም ብረገም ነው እንጂ ከተፍሲር ከትቼ እንደዛው እንድሜ ከነይሳው ጋራ ጎንም ማለሰለፍ ይየቆጭ ነበር ይሄው ዛሬ ግና አላህ ያለለታ ለሀገር ስራ ሲለኝ ረብ ያለው ስራ ያውም የመይሰውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በኔ ጥበብ ያውም በሰው እጆች ከሰውም በኔ እጆች በሸማ እንድሰራ ታሪክ እድል ሰጠኝ ብሞትም አይቆጨኝ ከዚህስ በኋላ አህመዴ ሸለለ አህመዴ ፎከረ በደስታ ፈከረ በደስታ ለቀሰ ሩጦ ቤቱ ገባ ሶስቱንም ልጆቹን ሚስቱን ቀሰቀሰ ነገራት ለሚስቱ ከምርጥ ዘሃ መሃል ምርጡ ዘሃ መርጣ እንድታቀርብለት ቶሎ ብላ አዝልካ አዘዘ ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት 10 ቀለም እንዲያዳውሩለት ሶስት ሰዓትም አልፈጀ መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ ሶስት ሰዓትም አልፈጀ ተቆሙ ከዳት ወጥቶ በቄት ተሸልሞ አህመድ ተነሚሱ ጋማው ላይ ወጥቶ እሱ ሲፈለኩል በቁሎው ኑሮ ሲሮጥ ተስየ ማርያም ላይ ደርሰው ቆጣው ሲቀልጥ እዚያ መሃል አለፈው አህመድ ለለይሳው ባንዲራውን ሲፈት ሰዓትም አልፈጨ ለይሳው ደስታው ይወርዱ ምጣኔ የጠርዙ ጥብቅነት የጥለቱ አጣጣም ጥበቡ ደነቀው ተባረክ እጅህን ቁርጥማ ታንካው በሆዱ መረሰው ታታ ዞሮ ሄደ አህመድ ተጣራ ለይሳው ዞር አለ ባንዲራው ሲሰራ ተርፎ ስለነበር ብዙ ያህር ጥለት ካቁማዳው ወጥቶ እሱ ደረጃነት ታታ የዚህንዳ ሰው ፍጹም ታማኝነት ገራገር ልቦና ባስተዋለ ጊዜ የጎንደር አዝማሪ አቀነቀናትን በልቡ ያዜማት በልቡ ያላትን ያችኑን ርቃት ተባረክ እጅህን አይንካው ቁርጥማት ዛፉን ደገመ የጎንደር አዝማሪ በና አህመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔ ማሙንቷል ደሞ ለመሸመን ይልናል
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 24
ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ትርከባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ትርከባይ የምሸሽ
ምዕራፍ 48 የተቋረጠው ህልም። ቅዠት መኖሩ ሳይካድ ህልም በመጽሐፍ ቅዱስ ለሚያምኑ ሰዎች ሁሉ የማያጠራጥር እውነተኛ ነገር ነው። በህልም አማካይነት የሚደርሰውን መልካም ሆነ ክፉ ነገር የሚያዩ ሰዎች መኖራቸውን የሚክዱ ቢኖሩም ይህን የሚያምኑት ደግሞ በጣም ብዙ ናቸው። ህልም በእውነትነቱ ወይም በሐሰትነቱ ያስከተለውን ክርክር እንተወውና በእንቅልፍ ዓለም ቋሚ ከሞተ ሰው ለመለየት ጥቂት ነገሮች ብቻ ምስክሮቹ በሚሆኑበት ጊዜ ስለሚያቸው ነገሮች ጥቂት ልናገር። ህልም የተለየ ዓለም አለው። አንዳንድ ጊዜ በሚያስከትለው ሁኔታ መከራውም ሆነ ደስታው በእውነት ከሚሰማው እጅግ በልጦ ይታያል፣ ወይም ህልሙ ራሱ አዲስ ነገር ያመጣል። እግረ ቆራጣውን ሰው እንደ አሞራ በክንፍ ሊያስበረረው ይችላል። ዋሊያ እንደ ሰው ህልም ሊያይመቻሉን አላውቅም እንጂ ዋሊያን የሚያህለውን ሯጭ ደግሞ እያሽ መደመደ በኤሊ ብቻ ለማስቀደም ይሞክራል። ነፍሳት በሚኖሩበት በሰማያዊው ዓለም እንቅልፍ ቢኖር ኑሮ ጻድቃንን ወደ ገሃነም ሀጣንን ወደ መንግሥተ ሰማያት እየወሰደ ሁለቱንም እኩል ያደርጋቸው ነበር። እንቅልፍ ባለበት በዚህ ምድራዊ ዓለምማ የነጣውን ድሃ ቅቤ ያጠጣ ድሃ በህልሙ ቅቤ ባይጠጣ ንጣት በገደለው ነበር የሚል ምሳሌ ፈጥሯል። ምሳሌ ፈጣሪዎች ረስተውት ነው እንጂ ሀብታም በህልሙ በስጋት ባይጨነቅ ውፍረት አፈንድቶት በሞተ ነበር ቢሉም መልካም ምሳሌ ይሆን ነበር። ህልም እንዲህ ያለ አስቸጋሪ ነገርን ያሳያል። ይህ በመሆኑ አስጨናቂ ህልም ሲያይ አቋርጦ ምንም የሚለው ሰው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያለና ሰውነቱ እየተንቀጠቀጠ ተነስቶ እንኳን ህልም አደረክልኝ በማለት ፈጣሪውን ሲያመሰግን፣ አስደሳች ህልም ሲያይ ሰው ቀስቅሶት ወይም በሌላ ምክንያት ህልሙ የተቋረጠበት ደግሞ እዲያ እንዲያው መከራ እንዴት ያለውን ጣፋጭ እንቅልፍና ህልም አቋረጡብኝ እያለ ብስጭቱን ይገልጻል። አጼ ቴዎድሮስ እንደማንኛውም ሰው ከዚህ በላይ በተጠቀሱት የህልም አይነቶች ተደስተውም ተበሳጭተውም ይሆናል። እውነተኛ ታላቅ ህልም አይተውና ደርሶላቸውም ይሆናል። ግን ከሁሉም የተለየ እንግዳና እውነተኛ ህልም በእንቅልፍ ሳይያዙ በፍጹም ንቃት ላይ ቁጭ ብለው የሚታይ እጅግ ጣፋጭ ህልም አይተው ገና ሳይጠግቡት ጠፍቶባቸዋል። ይህን አይነት ህልም አይተው ሳይጠግቡ ማጣት ማንንም ሰው ማስቆጣት ብቻ ሳይሆን የሚያሳብድ ነበር። አጼ ቴዎድሮስ በዚህ የቁም ህልም ውስጥ እንዳሉ አንዲት ታላቅ ኢትዮጵያ ይገነቡ ነበር። የተሰበረ ሸክላዋን ገል ቀጥቅጣ ከአዲስ ጭቃ ጋር በመለወስ እንደገና ሙሉ ዕቃ እንደምትሰራ ሸክላ ሰሪ ተሰባብራ የወደቀችውን አገር በአዲስ መንፈስ ለውተው አዲስና አዲስ አካል የሆነች አገር አድርገው ሲሰሩ ታያቸው። ከረፍት ከእንቅልፍ ተለይተው አቀበቱን ወጥተው ቁልቁለቱን ወርደው ውሃ ሙላቱን ዋይተው ነደው በርደው ቀዩ ጠቁረው ሮሮ ጨክነው የደጋው ብርድ የቆላው ቃጠሎ እየተፈራረቀባቸው ምቾት ከሚባል ነገር ጋር ጨርሰው ሳይተዋወቁ ለዚህ ሥራ ደክመው የድካማቸውን ፍሬ ለማየት አለሙ። ግን ያ ታላቅ ህልም መልሶ ሊታይ ከማይችልበት ሁኔታ ተቃረበ። ካህናት በየአድባራቱ የያዙት የወሬ ጦርነት ከአደር አደር እየጠነከረ ሲሄድ የአጼ ቴዎድሮስ ስም በእያንዳንዱ ባላገር ዘንድ በስምንተኛው ሺህ ጊዜ ይመጣል ተብሎ ይጠበቅ የነበረው ጻድቁ ቴዎድሮስ መሆኑ ቀርቶ ከሚፈራው ጎግ ማንጎግ ይበልጥ የሚያስፈራ ሐሳዊ መሲህ ቴዎድሮስ እየሆነ ሄደ። መኳንንቱ በየቦታው መሸፈታቸውን በይበልጥ እያጠነከሩ ሐሳባቸው በጦርነት ሲፈጸምላቸው አለመቻሉን ሲያውቁ የዋሁን ባላገር ከካህናቱ ስብከት ጋር በሚመሳሰል ወሬ እያስበረገጉ ንጉሠ ነገሥቱን ወይም የእሳቸውን ሹማምንት ሲያይ መርዘኛና ተናካሽ እብድ አውሬ እንደመጣበት ቤቱን እየጣለ ከብቱን እየተወ እንዲሸሽ አደረጉት። በዚያ ጊዜ ካህናትና መኳንንት በአጼ ቴዎድሮስ ላይ የሰሩትን ግፍና ተንኮል በትክክል ለመግለጽ ቢፈለግ ራሱ ሁለት ሶስት ታላላቅ መጽሐፍ አይበቃውም። የወሎ የሽፍታ አለቆች አጼ ቴዎድሮስ እስላሞችን በሙሉ በእሳት እያቃጠሉ ለመጨረስ በዘመቻ በመዘጋጀት ላይ ናቸው እያሉ በዘርም ሆነ በሃይማኖት ምክንያት የአንድ ንጹሕ ሰው ሰላምና ንብረት እንዲነካ አርገው በማያውቁት ንጉሠ ነገሥት ላይ ማስወራትን ከጦርነቱ ይበልጥ ድል እናደርግበታለን ብለው የሚተማመኑበት መሳሪያ አርገው ያዙት። አጼ ቴዎድሮስ በሃይማኖት ከሰው ጋር ተጣልተው ቢሆን ከካቶሊኮች ጋር ብቻ ነበር። እነሱን የተጣሏቸውም ጨርሳችሁ በኢትዮጵያ አትኖሩ በማለት ሳይሆን አረመኔ ሞልቶላችሁ ሳለ ወደዚያ ሄዳችሁ የክርስቲያን ሃይማኖትን በማስፋፋት ፈንታ ኦርቶዶክሳዊ ክርስቲያኑን ካቶሊክ ለማድረግ ተሆነ የምትጣጣሩት ቅን ሐሳብና እውነተኛ ክርስቲያንነት ባይኖራችሁ ነውና ለአረመኔዎች ታልሆነ በቀር ለክርስቲያኑ ኢትዮጵያዊ የእናንተን የግል ክርስቲያንነት እንድትጸፉ አልፈቅድላችሁም ስላሏቸው ነበር። ካቶሊኮቹ ደግሞ በአረመኔዎች መካከል ክርስቲያንነትን ከማስፋፋት ይልቅ ካቶሊክ ያልሆነ ሌላ ክርስቲያንን ካቶሊክ ክርስቲያን ማድረግን የተቀደሰ ዓላማ አድርገው ይዘውት ነበር። ስለዚህ አጼ ቴዎድሮስ ነገሩን ስላላመኑበት ከለከሏቸውና ካቶሊክ ፈረንጅና ቴዎድሮስ አይንና ፈር ሆኑ። ኢትዮጵያን እስላሞችን ግን በምንም ሁኔታ አልነኩም። አጼ ቴዎድሮስ ቅኖች ሆነው ታገኟቸው እስላሞች ወገኖቻቸውን ምን ያህል ይወዱ እንደነበር ለማወቅ ከሽፍትነት ጓዳቸው ከሻንቅላው ኢድሪስ ጋር የነበራቸውን ፍቅርና መተማመን መመልከት ብቻ ይበቃል። ነመዴ በሽር ግን የአጼ ቴዎድሮስን ስም በህዝቡ ዘንድ ለማስጠላት በመላው ኢትዮጵያ በተጀመረው ሴራ ድርሻቸውን የፈጸሙት ቴዎድሮስ እስላምን ታገር ሊያጠፋ ተነስቷል በሚል ስብከት ነበር። ከዚህ ላይ ያለው እጅግ የሚያሳዝን ሌላ ነገር ካህናቱ ከሌላ ሁሉ ወሬ ጋር አጼ ቴዎድሮስ እስላም ሆነዋል፣ የለም ካቶሊክ ነው የሆነው፣ ፕሮቴስታንት ነው እንጂ ፈረንጆችን ሁሉ እንዴት እንደሚወድ አስተያየት አያንተ ነገር ካቶሊኮስ ጸረ ማርያሙ ያው ፈረንጁ አይደል የሚል የሰንበቴ መጠጫ የመሐራ መብያ ወሬ በመላ ኢትዮጵያ ሊያስፋፉ መቻላቸው ነው። ስንት ጊዜ ነው አጼ ቴዎድሮስ እስከ 9 ሰዓት የህዝብ ጉዳይ ሲሰሙ ውለው በብትን ድቁስ ብቻ ምሳቸውን በበሉባቸው ቀኖች አርብና ሮብ ጮማውን ተፈረንጁ ጋር ሲቀረድደው ነው የሚውል? ወላሂ ብሏል እንጂ ከግብፅ ንጉስ ተስላሙ አበሻን የሚጨርስበት መርስ ተቀብሏል አሉ እየተባሉ የተሸማጠጡት ታላቁና እንግዳው ኢትዮጵያዊ አጼ ቴዎድሮስ የሚያምኑበት ኢየሱስ ክርስቶስ ዓለምን ለማዳን የተሸከመውን የስቃይ መስቀል ኢትዮጵያን እንዲያድኑ ሲያሸክመዋቸው መለኮታዊ ጸጋውን አስተብሎባቸው ነበር። ነገር ግን ርኅራኄውን ቸርነቱን ቅንነቱን ፍቅሩን ሁሉ ሲያደላቸው ትዕግስቱን አሳንሶ የቁጣውን እሳት በዛ አድርጎባቸው ነበር። ስለዚህ በወሎ በጎጃም በሸዋ በትግሬ የሚፋፋባቸውን ከሐሳባቸውና ከምኞታቸው ምስራቅ ከምዕራብ እንደሚርቅ የራቀ ነገር ፈጽመዋል እየተባለ ሲወራባቸው ሲሰሙ መላው ህዝብም በዚህ ወሬ ተነስተው እንደ ጨካኝ አውሬ ሲጠላቸው ሲያዩ ያላቸውን በጎ ባህሪ ሁሉ ስለጣለባቸው ሲቆጣ ጨካኝ ቀጪ ከሆነው መለኮት በርከት ብሎ የተሰጣቸውን የቁጣ እሳት በሰውነታቸው ያሉ ባህሪዎችን ሁሉ በበላይነት ለመምራት እያየለባቸውና በምድር ሆድ ውስጥ ተቀብሮ ቆይቶ የቁጣ ጤሱንና ነበልባሉን ማሳየት እንደሚጀምር እሳተ ገሞራ የቁጣቸውን እሳት ማሳየት ጀመሩ። አንድ ቀን ከቀትር በኋላ ሐዘንተኛው ንጉሠ ነገሥት በያለበት ያለውን ሽፍታ ሁሉ ሲያጠፉ አመዴ በሽርን እንኳ ሊይዙት ባይችሉም ጨርሰው ሲያዳክሙት ትተውት ሲሄዱ አገሩን በሙሉ እየያዘና እያጠፋ ሲሄዱበት ወይ በየአምባው እየሸሸ ሁልጊዜ በንዴት ላይ ጥሏቸው የኖረውን ደጃሽ ተላጓሉን ለማደን እንደሄዱ ጎጃም አገው ምድር ውስጥ አሰም ስላሴ በሚባለው ቦታ ላይ ሰፍረው ሳሉ በዚያ ባለ ረጅም ተራራ አናት ብቻቸውን ሾልከው ወጥተው አይናቸውን ርቀት እስከ ገታው ድረስ በአራቱ ማዕዘን እየተዘዋወሩ የኢትዮጵያን ምድር አዩ። በዚያውም ተስፋ መቁረጥ ባለበት ድምፅ የአገሬ ጎጆች ሁላችሁንም ግንብ ላደርጋችሁ ፈልጌ ነበር፣ ግን በውስጣችሁ ያሉት ተባዮች እጅግ ተናዳፊዎች ሁነው ስላገኘኋቸው እግሬ በደረሰበት ሁሉ አቃጥላችኋለሁ። የአገሬ እንስሶች አሁን ካላችሁበት 100 ጊዜ እንድትበዙና እንድትወፍሩ ምደክም ነበር። አሁን ግን ከበድን ተነሽሏ ጥገትን ተነጥጃዋ ላርድ ቆርጫለሁ። ሕፃናት እንዲያድጉ ሙሉ ሰዎች እድሜ ጠግበው እንዲሞቱ ለማድረግ የሚቻልበትን መንገድ ለማግኘት ሌት ተቀን እደክም ነበር። አሁን ግን እርጉዝና መጫትን ጎበዛዝትና ቆነጃጅትን ባልሴትና ሽማግሌን ባንድ ላይ ለማጥፋት ቆርጫለሁ። እግዚአብሔር በልቤ ያሳደረብኝ ምኞት ይፈጽምልኛል ብዬ የዘውድ ስሜን ቴዎድሮስ አስተኛው። ግን እግዚአብሔር የፈጠረኝ ለዚህ አይደለም ኑሯል። በየሰው ፊት ሳቅ ለማየት ስፈልግ በየሰው ፊት እንባ እንዲጎርስ ምክንያት ለመሆን ደርሻለሁ። ሰላም ሆይ፣ ስምሽ በጣም ያጓጓል። አንቺን ለማግኘት የሚችል ግን ያለ አይመስለኝም። የምትገኚ ተሆንሽም በጣም ሩቅ መሆን አለብሽ። ሁለት ተቃራኒ ነገሮች ባንድ ላይ ተስማምተው ሊኖሩ አይችሉም። ጦርነትና ሰላም ባንድ ላይ ሊገኙ አይችሉም። ችግር፣ ሞትና ደስታም ባንድ ቤት ውስጥ ሊገኙ አይችሉም። እኔ ሰላምን ፈለግኩ። የኢትዮጵያ መኳንንትና ካህናት ጦርነትን ፈለጉ። ሕዝቡም በእነሱ ምክር ተነድቶ ለጦርነት ጠራኝ። አሁን በኔ በኩል የነበረው የሰላም ፍላጎትም ጠፋ። ችግር እንዲወገድ፣ ጤንነት እንዲዳብር ተመኘው። የኢትዮጵያ መሳፍንትና ካህናት ችግርና ሞትን የሚያስከትለውን ብጥብጥ ፈለጉ። ሕዝቡም በእነሱ ምክር ተነዳ። አሁን መልካም ምኞቴ ሁሉ ተሟጦ አለቀ። እነሱ በሚፈልጉት መንገድም ምን ያህል መስራት እንደምችል ያዩታል። በዚህ ጊዜም ሰላም ወይም ጦርነት፣ ሐዘን ወይም ደስታ አቸንፈው ቁርጡ ይለያል ካሉ በኋላ ጦራቸውንና ጋሻቸውን በመሬት ላይ አስቀመጡና ተንበርክከው አይኖቻቸውን ወደ ላይ ሰቅለው እጆቻቸውን ወደ ላይ ዘርግተው ፍጹም ተመስጦ ባለው ህሊና የሚከተለውን ጸሎት ህሊናቸውን ለሚያውቅ አምላክ አቀረቡ። በእናቴ ማህፀን ሳልቋጠር የምታውቀኝ አምላኬ ሆይ፣ የሰጠኸኝን አደራ በሰላምና በፍቅር ለመሸከም የነበረኝን ምኞት ከማንም ይበልጥ አንተ ታውቀዋለህ። ግን ቅን ምኞቴ አልተሳካልኝም፣ ወይም ያንተ ፈቃድ ሌላ ቢሆን ነው፣ ወይም የሰጠኸኝ ህዝብ መንገድህን የማይከተል ጠማማ ቢሆን ነው። ስለዚህ ፈጣሪዬ ሆይ፣ በሰጠኸኝ ስልጣን የጣልክብኝን አደራ ለማስከበር በድንጋይ በመውገር በእሳት በማቃጠል ሕግህን እንዳስከበረው እንደ ሙሴ ሥራዬን መቀጠሌ ስለሆነ ንጹሃን ፍጥሮችህን ከአመፀኞች ጋር በእጄ እየወደቁ እንዳይጠፉ አንተ ጠብቃቸው። እኔንም ተግብ ሥራ ጠብቀኝ። በኃጢአተኞችና በአመፀኞች ደም ለማጠብ ያዘጋጀሁትን እጄን የንጹህ ደም ፍንጣቂ እንዳይነካው አንተው ጠብቅልኝ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ ስምገኖባት የኖረች ቅድስት አገርህን ኢትዮጵያን በአረብና በቱርክ እንዲሁም በአረማውያን ሊያስጠፏት የተነሱ ወገኖቼን በፊትህ አጠፋለሁ። ከአንተ ቤትነት ይልቅ ወደ ጣዖት ቤትነት ያዘነበሉ ቤተ ክርስቲያኖችን በፊትህ አቃጥላለሁ። ያንተ ካህናት ነን የሚሉ የሐሰት ካህናትን እደመስሳለሁ። ንጹህ ክርስቲያንነት፣ ንጹህ ፍቅር፣ ንጹህ ሰላም እስከ ተፈጠረ ድረስ ሕዝብህ አንተን በሚያስደስትበት ራሱን ባዘጋጀህለት ፍቅርና ሰላም በሚጠቀምበት መንገድ እስከሄደ ድረስ ያስጨበጥከኝ የቁጣ ሰይፍ ወደ አፈቱ አይመለስም። እውነትን አስከብር ስል ለምፈጽመው ስህተቴ አንተ ልቤን የምታውቀው ሰማያዊ አባቴ ይቅር በለኝ። ቸር አምላኬ ሆይ፣ ነቢዬም ጳጳሴም የነፍስ አባቴም ምስክሬም አንተ ነህ፣ ዳኛዬ አንተ ነህ። ልቤን አይተህ ፍረድብኝ ወይም ፍረድልኝ። አጼ ቴዎድሮስ ጸሎታቸውን እንደጨረሱ ጦርና ጋሻቸውን አንስተው ከተራራው አናት ወረዱና ሹልክ ብለው እንደወጡ ሹልክ ብለው ከሰፈራቸው መካከል ተገኙ። አረ መካሪ ያለህ፣ አረ አስታራቂ ያለህ፣ አረ እቴጌ ተዋበች ተነሽ፣ አረ ጆንቤል፣ አረ ፕላውዴን፣ አረ ለአንዳንድ ቀን ተነሱና ኑ፣ አረ ስትታገሉላቸው የኖራችሁት ታላቅ ሰውና ታላቅ ዓላማ ውደቁላቸው፣ አረ ተነሱና ብዙ ነፍስ አትርፉ። አጼ ቴዎድሮስ ማምሻ በድንኳናቸው ውስጥ ብቻቸውን ተቀምጠው በበገናቸው ሲተክሱ ቆይተው ቀደም ሲሉ ልጅ የሆነ አስፈሪ ህልም ታያቸው። ታንኳ ይዘው በትንሹ አባይ ገብተው ሲቀስፉ የበርበሬ ብጥብጥ የመሰለው የግልገል አባይ ውሃ ሙላት ታይቶ በማይታወቅ ሁኔታ ሞልቶ በግራና በቀኝ ያለው ሜዳና ሸለቆ አጥለቅልቆት በድንበሮቹ ያሉትን የጎፈርና የካያ እንጨቶች እየነቃቀለ ሲወርድ የእሳቸው ታንኳ ከፈረሰኛ ወደ ፈረሰኛ እየዘለለች ስትሄድ ቀዘፋውን ትተው በሙላቱ ኃይል የምትጋልበውን ታንኳ በሁለት እጆቻቸው ይዘው ብቻ እንደ ጦር እየተወረወሩ ሲሄዱ ያያሉ። በዚያ ነጫንና ቸፈርን እያካለለ ጎቻ ለጎቻ ባለው ሸለቆ አቋርጦ በሚወረወረው ውሃ ሙላት ላይ ታንኳቸው ሳትዛባ ሲወረወሩ ከቆዩ በኋላ ግልገል አባይ ወደ ጣና ከሚገባበት ቦታ ላይ ይደርሳሉ። ጣና እንደገቡ ጸጥ ባለውና ባስደሳችው የጣና ሐይቅ ላይ ታንኳቸው በርጋታ ስትወዛወዝ ይታያቸዋል። ከዚያ በኋላ መቅዘፊያውን ሸንበቆ ይዘው ግራና ቀኝ ውሃውን ቀዘፍ ሲያደርጉት ታንኳ ሸለለለለለለል ስትል እጅግ ደስ እያላቸው በይበልጥ ፈጥነው መቅዘፍ ይጀምራሉ። ከዚያ ብዙ ሳይቆዩ በአራቱ ማዕዘን ማዕበል ይነሳል። ማዕበሉም በጣና ባህር ላይ ታይቶ የማይታወቅ ነበር። በምዕራብ በኩል ተራራ የሚያክል የውሃ ክምር በሚያስፈራ ሁኔታ ወደ ትንሿ ታንኳ ይመጣና ከስራው አንስቶ ተሸክሟት ጥቂት ይሄድና ወደ ታች መልሶ ሲወግራት ወዲያው እቀልፋለሁ ብለው ሸንበቆውን ገና ሊነኩ ሲቃጡ በምስራቅ በኩል የመጣው አስፈሪ የውሃ ተራራ እንደገና ተነስቶ ጥቂት ተሸክሞ ወስዶ ሲጥላት አንድ ሰው አይኑን ከፍቶ በሚገጥምበት ጊዜ ቁጥር በአራቱ ማዕዘን ከሚመጡት የማዕበል ተራሮች አንዱ ሲያላጋት፣ አንዳንድ ጊዜም በአራቱ ማዕዘን የሚመጣው ማዕበል በአንድ ላይ ከታንኳዋ ላይ ይደርስና ሲጋጭ እሷን አንስቶ ወደ አንዱ አቅጣጫ ሲወረውራት፣ ከዚያም ሌላው የማዕበል ክምር ሲቀበላት፣ በዚህ ሁኔታ እየተንገላቱ በደቅ ደሴት ይደርሳሉ። ከደሴቱ ላይ ደርሰው ታንኳቸውን ለማሳረፍ ሲፈልጉ ደሴቱ በማዕበሉ ይዋጥባቸዋል። ከሌሎችም ባዶ የሆኑና ሰው የሚኖርባቸው ደሴቶች እየደረሱ ታንኳቸውን ለማሳረፍ ሲሞክሩ ደሴቶቹ በማዕበሉ ይዋጡባቸዋል። በዚህ ጊዜ ተናደው ተስፋ ይቆርጡና በሸንበቆ መቅዘፍ ሲጀምሩ መቅዘፊያው ሸንበቆ ይሰበራል። ከዚያም ታንኳ ራሷ እየተበጣጠሰችና ውሃ እየጠገበች ሂዳ ሰውነታቸውን ውሃው ያርሰዋል። በዚህ ጊዜ ታንኳውን ትተው በአስፈሪው ማዕበል መካከል ዘለው ሲገቡ ከአራቱ ማዕዘን የመጣው የማዕበል ተራራ ሲወጣባቸው በድንጋጤ ብንን አሉ። ከዚያም ጨፋሩ ሰውነታቸው በድንጋጤ እየተንቀጠቀጠ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ተነስተው በመብራት የዕለቱን ዳዊት ከደገሙ በኋላ መልሰው ተጋደሙ። አጼ ቴዎድሮስ ይህን ህልም ካዩበት ጊዜ ጀምሮ ህልም እውነት ላይሆን ይችላል በሚል እምነት ከሚጽናኑ በቀር የሚያጋጥማቸውን ነገር ሁሉ ከህልማቸው ጋር ሲያነጻጽሩት ያላቋረጠው ሁከት አንድ ቀን እንደሚጥላቸው ማመናቸው አልቀረም። ምዕራፍ 49 ተስፋ መቁረጥ ተስፋ መቁረጥን ይወልዳል። ቆንስል ክሜሮን ከአጼ ቴዎድሮስ ለንግሥት ቪክቶሪያ የተላከውን ደብዳቤና ገጸ በረከት በምጽዋ በኩል ወደ እንግሊዝ አገር ልኮ ራሱ በከሰላ ከቱርኮች ጋር ቆይቶ አንድ ነገርን በተስፋ ለሚጠብቅ ሰው ረጅም የሆነ ጊዜ ካለፈ በኋላ በመተማ አድርጎ በዚያ ጊዜ ንጉሥ ወደ ነበሩበት ወደ ጎጃም መጣ። የቆንስል ካሜሮን በዚያ ቆይቶ በኋላ በመተማ መምጣት ብዙ ምክንያቶች ተሰጥተውታል። አንዳንዶቹ በትግሬ በኩል ሊመጣ ያልቻለው በመንገዱ ላይ ሽፍታ ተነስቷል ስለተባለ ነው ይላሉ። ሌሎችም ሲመጣና ሲሄድ በየቦታው የተደረገለት መስተንግዶ ሁሉ ስለከበደው ሕዝቡንም ሹማምንቱንም ሳያስቸግር በአቋራጭ ከንጉሱ ጋር ለመገናኘት ፈልጎ ነው ይላሉ። አጼ ቴዎድሮስ ሲሰሙት የቆዩት ታሪክ ግን ሌላ ነበር። ጃንሆይ፣ እኒህ ፈረንጆች እኮ የሚታመኑ አይደሉም። ቆንስል ካሜሮን ከቱርኮች ጋር ሆኖ በእኛ ሲቀልድ ነው የከረመው አሉ። ደብዳቤ ወደ እንግሊዝ ንግሥት ሂዷል ብለው ነው? እኒህን ፈረንጆች በከንቱ ነው የምንወዳቸው። የሚል ወሬ በስቶ ነበር። አጼ ቴዎድሮስ ግን ኮንስል ካሜሮን ከተመለሰ በኋላ ለአንድ ሳምንት ያህል ነገሩ ሆዳቸውን እየቆረጠው ዝም ብለው ቆዩ። ከዚያ በኋላ አንድ ቀን ጧት ከመኳንንቱ ጋር በድንኳን ውስጥ ሆነው ኮንስል ካሜሮንን አስጠርተው፣ ኮንስል ካሜሮን የደብዳቤውስ ነገር እንዴት ነው ሲሉ ንጉሠ ነገሥቱ ጠየቁ። ደርሷል ጃንሆይ፣ አሁን በቅርቡ መልሱ እንደሚመጣ እተማመናለሁ አለ ኮንስል ካሜሮን። ይህን ያህል ጊዜ ስትቆይ ራስህ ሂደህ የጣልኩብህን አደራ ብታከብር ምን ነበረበት? ስለታመምኩ ለመሄድ ባለመቻሌ ነው ጃንሆይ። ታዲያ ለሕክምና ተከሰላና ተብሪታንያ ማን ይሻል ኖሯል? እሱስ እውነት ነው፣ ብቻ እስካሁን ለምን መልሱን እንዳላኩልኝ አልገባኝም። መድረሱንስ በምን ታውቃለህ? መድረሱንስ ይደርሳል። ይህን የሚሰራ ሎርድ ራሰል ነው። እሱ የማን ራሰል ነው? እኔ ጻፍኩት ለንግሥት ቪክቶሪያ። ማን ነው ያ አቶ ራሰል የምትሉት? ከአሁን በፊት በእርሱ ፊርማ ተሹመ ብትመጣ የእንግሊዝን ወዳጅነት አልጠራጠርበት ስለነበር ዝም ብዬ ተቀበልኩ። አሁን ደግሞ እሱ ምን ባይ ነው? አሉ አጼ ቴዎድሮስ። ስነ ስርዓታችን የሚያዘን ከውጭ መንግስት የተላከ ደብዳቤ ሁሉ በውጭ ጉዳይ ሚኒስቴር በኩል እንዲተላለፍ ስለሆነ ነው አለ ኮንስል ካሜሮን። እሺ ንግስታችሁ ይኩሩ፣ ራሰልም ኮራ ማለት ነው አሉ አጼ ቴዎድሮስ። ኩራት አይደለም ጃንሆይ አለ ኮንስል ካሜሮን። ዛዲያ ምንድን ነው? ቸልታ ብቻ ነው። እሱስ ያው ኩራት አይደለም? ኮንስል ካሜሮን እዚህ ላይ እየተናገረው ልክ አልነበረም። ምናልባት ቸልታውስ የራሱ ሳይሆን አይቀርም። ሎርድ ጆን ራሰል ግን መልሱን ችላ ያለው በኩራትና በትምክህት ነበር። የበላይነት ስሜት ባጠቃው አስተሳሰቡ የታላቋ ብሪታንያ ንግሥት ራሳቸው ለአንድ አፍሪካዊ ንጉሠ ነገሥት ደብዳቤ በቀጥታ ቢልኩ ታላቅ ውርደት መሰለው። ከዚህም በቀር ንጉሠ ነገሥት ቴዎድሮስ ከሀገራቸው ሽፍታ መኳንንት ጋር በሚያደርጉት ያላቋረጠ ጦርነት ምክንያት እንግሊዝ በኢትዮጵያ ብዙ ልትጠቀም አትችልም ብሎ ስላሰበ እንዲያውም በኢትዮጵያ ውስጥ የእንግሊዝ ቆንስል መኖር አያስፈልግም ወደሚል እምነት ደርሶ ነበር። ቆንስል ካሜሮን በአጼ ቴዎድሮስ ላይ ምን ያህል ቅርታ እንደተፈጠረ ባየ ጊዜ ግድ የለም ጃንሆይ፣ አሁን በቅርቡ መልሱ ይመጣል አለ። እሺ እንግዲህ እናያለና አሉ አጼ ቴዎድሮስ። በዚህ ሁኔታ ተነጋግረው አጼ ቴዎድሮስም ቆንስሉም በከፍተኛ ቅርታ ላይ ቆዩ። ከጊዜ በኋላ ሚስተር ኬረንስ የተባለው የቆንስል ካሜሮን ጸሐፊ ከእንግሊዝ የውጭ ጉዳይ መስሪያ ቤት ለቆንስል ካሜሮን የተጻፈ ደብዳቤ ይዞ መጣ። ነገር ግን ደብዳቤው የሚጠበቀውን መልስ የሚያስታውስ እንኳ አልነበረም። የደብዳቤው ዋና ትዕዛዝ ኢትዮጵያን በቶሎ ትተህ ወደ ምጽዋ ተመለስ የሚል ነበር። አጼ ቴዎድሮስ ኬረንስ ካመጣው ምስጢር አዘል ገጸ በረከት ጋር ይህን ሲያዩ እጅግ ከፍተኛ የሆነ ቁጣ አደረባቸው። ከዚያም ቆንስል ካሜሮንን አስጠርተው እኔ ሞኙ እንግሊዝና ፈረንሳይ ረድተውኝ ቱርኮችን ከአገሬ አባርራለሁ ብዬ አስባለሁ። ለካ እናንተ ከቱርክ ጋር ተስማምታችሁ ሀገሬን ለመከፋፈል ነው ሐሳባችሁ። ከሀገርህ የተላከው ኢትዮጵያን በመውረር ላይ ላሉ ቱርኮችን እንድትረዳ ተሆነ ወደ ሀገሬ ምን አመጣህ? አሁንስ ምን ወደዚህ መለሰህ? እኔና ሀገሬ እስከዚህ መጫወቻ ሆነናል ማለት ነው ካሉ በኋላ በሉ ያዙና ሰሩ ሲሉ ምን ታዝዤ ባለሟልነቴን ባሳየው የሚል ወታደር በግፊያ እያላጋ ወስዶ አሰረው። ኬረንስና ሌሎችም ተቆንስሉ ጋር የነበሩ ፈረንጆች ታሰሩ። ሙሴ ባርዶልም ከጥቂት ጊዜ በኋላ ለናፖሊዮን ሶስተኛ የተላከውን ደብዳቤ መልስ ይዞ መጣ። ግን የመጣው መልስ ዋጋ ያለው አልነበረም። ከሁሉ ነገር አስቀድሞ የመልሱ ደብዳቤ የተፈረመው በራሱ በናፖሊዮን ሶስተኛ ሳይሆን በውጭ ጉዳይ ሚኒስትሩ ነበር። ቃሉም ትንሽና የጥያቄው መልስ የሌለበት ነበር። ናፖሊዮን ሶስተኛ መጀመሪያ በሕዝብ ድምፅ እጅግ አስደናቂ የሆነ ከፍተኛ ድጋፍ አግኝቶ የፈረንሳይ ሕዝባዊ መንግስት ፕሬዝዳንት ሆኖ ከተመረጠ በኋላ የራሱን ሕዝባዊ መንግስት ራሱ ገልብጦ የሕዝባዊ መንግስት ደጋፊዎች የሆኑትን በማሰር ወይም በማጋዝ አስወግዶ ማንኛውንም ስልጣን ወደ እጁ አገባ። ለሃያ ዓመታትም የራሱን ፈቃድ ህግና ደንብ አድርጎ ፈረንሳይን ገዛ። ናፖሊዮን ሶስተኛ ስሙ ሳይኖረው የንጉሠ ነገሥት ክብርና ስልጣን ይዞ ከቆየ በኋላ በሕዝብ ድምፅ ተደግፎ ንጉሠ ነገሥት ናፖሊዮን ተባለ። በመጀመሪያዎቹ ዓመታት አጎቱ በየአገሩ ሲዘምት ሊከታተላቸው ሳይችል የቆዩ የልማትና የእድገት ሥራዎችን በመልካም ይዞታ ሲያስፋፋ የቆየ ሰው ነበር። በአገሩ የሠራተኛ ክፍሎችና በካህናቱ ዘንድም እጅግ የተወደደ ንጉሠ ነገሥት ነበር። በኋላ ግን ያጎቱ የመስፋፋት በሽታ አድሮበት ሜክሲኮ ድረስ አንዱን የኦስትሪያ መስፍን ልኮ በዚያ እስከ ማንገስ የሞከረ ሰው ነበር። ከዚህም ጋር ፈረንሳይ በሰሜን አፍሪካ ውስጥ አልጄሪያን ቅኝ ግዛት ለማድረግ የነበራትን ትግል ከግብ ያደረሰ፣ በሰላማዊ ውቅያኖስ ውስጥ አዲሷ ካሊዶኒያ እንደሚባሉት ያሉ ደሴቶችን ለአገሩ ያስገኘ፣ ከቻይና ጋር በመዋጋት የፈረንሳይ ኢንዶ ቻይናን ቅኝ ግዛት የመሰረተ ሰው ነበር። በዚህና በሌላው ሁኔታ ሁሉ የአውሮፓ መንግስታት ሳይቀሩ ይፈሩትና ይጠረጥሩት ስለነበር በማንኛውም ነገር የተሰማው ትልቅነት የአፍሪካዊውን ንጉሠ ነገሥት የቴዎድሮስ ሁለተኛን ትልቅነት ለመገንዘብ አይኑን ከለለው። ስለዚህ በክርስቲያናዊ ወንድምነት ተማምነው ለላኩት ደብዳቤ በተሰጠው መልስ ላይ እንኳ ፊርማውን ለማስፈር ሳይፈቅድ ቀረ። የማንንም የበላይነት ከማያውቅ በራሱ ነጻነት በራሱ ዘርና ሃይማኖት ከሚመካ ደም የመጡት በራሳቸው ጀግንነትና ፈላቅነትም የሚያምኑት አጼ ቴዎድሮስ ለስነ ስርዓቱ ተጠጠሩት ተስረኛው ተቆንስል ካሜሮን ተቆንስል ሌጃንና ከመኳንንቱ ጋር እንደሆኑ ከፈረንሳይ የመጣላቸውን ደብዳቤ እንደተቀበሉ ደብዳቤው ተተርጉሞ ከመነበቡ በፊት ሙሴ ባርደል ናፖሊዮን ሶስተኛ እንዴት አርገው ተቀበሉ አሉ አጼ ቴዎድሮስ። ጃንሆይ እርግጥ ነው የአገሬ ንጉሠ ነገሥት ናቸው፣ ነገር ግን ስለ ግርማዊነቶ ያላቸው አስተያየት ሁሉ አላስደሰተኝም። የአበሻው ንጉሥ እጅና እግር ይቆርጣል፣ አረመኔ ነው፣ ሕዝቡም ደንቆሮ ነው የሚባል ወሬ በዚህ ከሚኖሩና በዚህ ቆይተው ወደዚያ ተሄዱ ሚስዮናውያን ስላሰሙ ናፖሊዮን ሶስተኛ ንግግሬን እንኳ ለማድመጥ አልፈለጉም። ደብዳቤውንም ይኸው ሌላ ሰው ጽፎ ፈርሞ እንዲልከው ነው ያደረጉት። ጃንሆይ ኢትዮጵያ ውስጥ ያለው የግርማዊነቶ ቅንነትን የሕዝቡን ደግነት ያየው ሰው እንደመሆን ይመጠን ግርማዊነቶን ከናፖሊዮን ሶስተኛ ይበልጥ ንጉሠ ነገሥት አድርጌ ማየት ይገባኛል አለ ሙሴ ባርደል። በብርቱ ጥረትና ትጋት ወደ ኢትዮጵያ ከመጣበት ጥቂት ጊዜ ወዲህ ባጠናው አማርኛ ቋንቋ እስቲ ደብዳቤውን ተርጉምና አቅርብልኝ አሉ አጼ ቴዎድሮስ። እሺ ግርማዊ ሆይ አለ ሙሴ ባርደል። ከዚያም እጅ ነስቶ ደብዳቤውን ተቀበለና በግድየለሽነት ለመጻፉ ሁኔታ ሁሉ የሚያስታውቀውን አጭር ደብዳቤ በጥቂት ጊዜ ውስጥ ከአቶ ሳሙኤል ጋር ተርጉሞ አቀረበላቸው። አጼ ቴዎድሮስ የደብዳቤውን ትርጉም ካነበቡ በኋላ ፊታቸው በቁጣ ልውጥውጥ አለ። ከዚያም ወደ ሙሴ ባርደል እየተመለከቱ ለመሆኑ የፈረንሳይ ንጉሥ እስከዚህ ባለጌ ነው? ትልቅ ያደረጉት የፈረንሳይ ሕዝብና ወታደር እንጂ በግል ሰውነቱ ከኔ የሚበልጥ መሰለው? እሱ የናፖሊዮን የእህት ልጅ ቢሆን እኔም የዳዊት የሰለሞን ልጅ መሆኔን ረሳው? እግዚአብሔር ተፈለገ እኔንስ የትልቅ ሕዝብ ንጉሥ ሊያደርገኝ አይችል መሰለው? አሉና ዋናውን ደብዳቤ ከሙሴ ባርደል እጅ ተቀበሉ። ከዚያም በጥጋቸው ወደ ነበረው የፈረንሳይ ቆንስል ሙሴ ሌጃን ዘወር ብለው ሙሴ ሌጃን አሁንስ አንተ ነው ዋሻው ወይስ ሙሴ ባርደል አሉ። አስተርጓሚው ይህን ጥያቄ ሲያቀርብለት የፈረንሳዩ ቆንስል ፊት የቀላ በርበሬ መሰለ። አጼ ቴዎድሮስ መልሱን ሳይጠብቁ ንግግራቸውን ቀጠሉና ወዳጄ ንጉሥ ናፖሊዮን ተፈረንሳይ ኢትዮጵያ ድረስ ውሸት ጭኖ የላከህ ውሸት ቸገረን ብሎ የላከበት ሰው ኑሯል? ከኔ ተርፈው ለፈረንሳይ የሚበቁ ዋሾች በአገሬ ስላሉኝ ወደ አገሬ ተመለስና ያንተ ውሸት ዋጋ ሊኖረው ወደሚችልበት አገር ቢልክህ ይሻላል። ያን ጌታህንም አንተ ናፖሊዮን ብትሆን እኔም ቴዎድሮስ ነኝ ብሎሃል በለው። ኢትዮጵያ አልጄሪያ አይደለችም በለው። አባትህ ማን ነው ቢሉት ፈረስ አጎቴ ነው አለ በቅሎ ይባላል ባገራችን። እሱ ባጎቱ ጀግንነት ቢኮራ እኔ ደግሞ ተሱ ሳይሆን ታጎቱ ጋር የምወዳደር ጀግና መሆኔን ማወቅ አለበት። የቴዎድሮስ ሀገር ኢትዮጵያ የሚሲዮናውያንና በቆንስል ኃይል አትወረርም። ጠብ የፈለገኝ አስቀድሞ በወታደሮች ይሞክረኝ። እንደነ ኮንትሮሴል ሾልኮ ማምለጥ አይገኝም። ባለጌን የማላከብርና የማልፈራ መሆኔን ንገረው። ደግሞ የካቶሊኮች ጠባቂ ነኝ። በእኔ አገር ገብቶ ሰው እንዲጠብቅ ማን ነው ስልጣን የሰጠው? ይጥጋቡና ትቢቱ ወይም እንዳጎቱ እስረኛ አርጎ ያስገድለው ይሆናል አሉና ጥርሳቸውን በቁጣ ነክሰው ከፈረንሳይ አገር የመጣውን ደብዳቤ በጥስጥስ አርገው ጣሉት። ያሉት አልቀረም። ናፖሊዮን ሶስተኛ ከሳቸው ሞት በኋላ ብዙ ሳይቆይ በጀርመኖች ላይ ሳይቸግረው ባወጀው ጦርነት የቢስማርክ ወታደሮች ማርከውት በእስረኝነት ኖረ። በዚያ ያለው ሁሉ የአጼ ቴዎድሮስን ቁጣ ሲያይ ሙሴሌዣንን ወህኒ ቤት ሊከቱት ነው ብሎ በስጋት ላይ ወደቀ። እሳቸው ግን በፍርሃት ወደ ተጨነቀው ቆንስል እንደገና ዘወር ብለው በል ሂድና ውሸታችሁ ቅኝ ግዛት ወደሚያስገኝላችሁ አገር ሂድና ዋሽ፣ እኔ የእናንተን ውሸት አልፈልግም አሉ። ሙሴሌዣን እየተንቀጠቀጠ እጅ ነስቶ ወጣ። አጼ ቴዎድሮስ የእንግሊዝ መንግስትና የናፖሊዮን ሶስተኛ አድራጎት ያሳደረባቸው ቁጣ ሳይበርድላቸው ሌላ ጎጅ ተከተለ። በጎንደር አካባቢ የሚገኙ ፈላሾችን ወደ ክርስቲያንነት ልመልስ ብሎ ገብቶ አጼ ቴዎድሮስም በደግነትና በደስታ ተቀብለው ሲረዱት የቆየው ዶክተር ሄንሪ ስተርን ወደ አገሩ ሊሄድ ወደ እሳቸው ቀርቦ ከተሰናበተ በኋላ ሂዷል ብለው ሲያስቡ አንድ ቀን ጧት ለማንም ሳይነግ ከአሽከሮቹ ጋር ወደ ድንኳናቸው ዘው ብሎ ገባ። አጼ ቴዎድሮስ በጋፋት ካሉት ነጮች እንደነ ዋልድማየር ያሉትን ሰራተኞች እንጂ እነስተርንን የቤልን አደራ ለማክበር ሲሉ ቢደግፏቸውም ብዙ አያምኗቸውም ነበር። ዶክተር ስተርንና ሚስተር ሮዘንታል ከነሚስቱ ከጳጳሱ ከአቡነ ሰላማ ጋር የነበራቸው ምስጢረኝነት ምንጊዜም ታይቶ የማይታወቅ ነበር። ጳጳሱ ለዚህ ፍቅር የሚሰጡት ምክንያት እነዚህ ሰዎች አይሁዳውያኑን ለማሳመን በመነሳታቸው ከሌሎች ይበልጥ መወደድ መከበር ይገባቸዋል የሚል ነበር። አጤ ቴዎድሮስ ግን ከጳጳሱ ጋር ልብ ለልብ ጨርሰው በተቆራረጡበት ጊዜ እናንተ የአረብ እኮ ሴት አይተርፈውም፣ የሀገራችንን ወይዘሮች ቅምጥ አርጎ ጨርሷቸዋል፣ የዚህን ድውር ፈረንጅ ምሽት ደግሞ ቀምጦት ይሆን እያሉ ይቀልዱ ነበር። ሚስስ ሮዘንታል አባ ሰላማን በግል ማነጋገር በምታዘወትርበት ጊዜ ሁሉ በዚህ ሁኔታ ሲኖሩ ሄንሪ ስተርን ተሰናብቶ ከሄደ በኋላ ለማንም ሳይነግር ወደ ንጉሱ ድንኳን በመግባቱ አጼ ቴዎድሮስ እንዲያውም የፈረንጅ ነገር በቅቷቸዋል ቁጣቸው ቱጋለባቸውና ሂደህ አልነበረም እንዴ አሉ። አሁን ተሰናብቼ ነበር አለ ዶክተር ስተርን። ዛዲያ ምን ቀረህ? በዚህ ስለዋልኩ ስላደርኩ እንደገና ልሰራበት ብዬ ነው። ዛዲያ ሳትነግር ነው የምትገባው? እኔ የኢትዮጵያን ነገስታት ስነ ስርዓት ስለማላውቅ ነው። እሺ አንተስ ሳትወቅ እነዚህ አብረው ያሉ አሽከሮች አያውቁም አሉ አብረው የገቡትን ሁለት ኢትዮጵያውያን በቁጣ እሳት በመሰሉ አይኖቻቸው እየተመለከቱ። እኔ አላውቅም አለ ስተርን። እናንተ ወደ ንጉሥ ፊት ፈቃድ ሳይጠየቅ መቅረብ እንደማይገባ አታውቁም አሉ አጼ ቴዎድሮስ። አናውቅም አሉ ሁለቱ ኢትዮጵያውያን። ያሃ የፈረንጅ አሽከር ተሆነና ኢትዮጵያዊነቱ ተረሳ ማለት ነው? ፈላሻን ክርስቲያን አርግልኝ አልኩህ እንጂ ኢትዮጵያውያንን ወጋቸውን እንዲረሱ አልኩህ? በል እኒህን ወስላቶች ገርፋችሁ ሰሩልኝ ብለው በጥጋቸው ለቆሙት ጋሻ ጃግሬዎች ትዕዛዝ ሰጡ። ሄንሪ ስተርን መቼም በእኒህ ቅን ሰው ላይ የሰራው ኃጢአት ይገለጥብህ ብሎታልና ጆሮ ጥላውን በእጁ ይዞ ጃንሆይ ይሄ እኮ ህግ አይደለም አለ። አረ ይሄ ቡኮ ፊት ደግሞ ህግ ሊያስተምረኝ ነው? እሱንም እሰሩልኝ በል አሉ አጼ ቴዎድሮስ። ዶክተር ስተርን ሊታሰር ሲሄድ የያዘው ዕቃና ገንዘብ ተቆጥሮ እንዲቀመጥለት ሲፈተሽ በኢትዮጵያ ፈላሾች መካከል መንከራተት የተባለው መጽሐፉ ረቂቅ ከሌሎች ዕቃዎችና ጽሑፎች ጋር ተገኘ። ይህ መጽሐፍ አጤ ቴዎድሮስን ጥንብርኩሳቸውን እያወጣ የሚሰድብ ነበር። ፈረንጅ ስለ ኢትዮጵያ ሲጽፍ መቼም ማንም ያርመኛል ብሎ ሳይሰጋ በድፍረት ነበርና የሚቀደደው። በሄንሪ ስተርን መጽሐፍ ውስጥ የተለመደው የግምት ውሸት እንደ እውነተኛ ታሪክ ሆኖ ተጽፎ ነበር። ውሸቱ ሲሆን የኢትዮጵያ ታሪክ ሊቆሽ ነን የሚሉት ፈረንጆች እንኳ ነቢዩ ፍካሪ ኢየሱስ ሲሉ ከልካ የሌላቸውን የሚከለክለው አልነበረም። ችግሩ የዋሸው ውሸት ከነብር ሰርግ አግብቶት ስለነበር ነው። ኋላ ሲታተም አርሞት እንደሆነ አይታወቅም እንጂ ሄንሪ ስተርን በተያዘበት ረቂቅ ላይ ከተነገሩት ታላላቅ ውሸቶች አንዱ አሁን ኢትዮጵያን የሚገዛው ንጉሥ ቴዎድሮስ የድሮ ስሙ ካሳ ይባል ነበር። ይህም ስም እናቱ ፍጹም ደሃ ስለነበረችና ኮሶ የሚባል የሆድ ውስጥ እክል መድኃኒት ትሸጥ ስለነበር ኮሶ ተሚለው ቃል ተሻሽሎ ካሳ በመባል የመጣ ነው የሚል ቃል ነበረበት። ከዚህም በቀር ካሳ ሽፍታ በሆነበት የመጀመሪያ ጊዜ ችግር ስለጠነከረበት ወደ መተማ ሄዶ የአንድ ሼህ ሳራጫጅ ሆኖ ተቀጥሮ ነበር የሚልና ሌላም ብዙ ስድብ በመጽሐፉ ውስጥ ይገኝ ነበር። ዶክተር ሄንሪ ስተርን የራሱ ስድብ አልበቃው ብሎ ከሚስተር ሮዘንታል ከሚስስ ፍላድ ለየወዳጆቻቸው የጻፉ ደብዳቤዎች በሳጥኑ ይዞ ነበር። እነዚህ ደብዳቤዎችም እንደ ስተርን መጽሐፍ አጼ ቴዎድሮስን የሚወርፉ ነበሩ። ሚስተር ሮዘንታል ለአንድ አማቹ በጻፈው ደብዳቤ ላይ የአበሻው ንጉሥ ቴዎድሮስ የሚገዛቸው ጨካኝ አውሬዎች ናቸው፣ እሱም የአራዊቱ ንጉሥ ነው የሚል ቃል ሲገኝበት፣ ሚስስ ፍላድ ደግሞ ይሄ ነፍሰ ገዳይ ፈረንሳይንና እንግሊዝን ለመውረር ይፎክራል የሚል ቃል ያለበት ደብዳቤ ለአንድ ዘመዷ ጽፋ ነበር። ይህንና የቀረውንም የስድብ ማት ሁሉ ሙሴ ባርደር በጥንቃቄ ተርጉሞ ለአጼ ቴዎድሮስ ባቀረበ ጊዜ አጼ ቴዎድሮስ አይናቸውን ማመን አቃታቸው። መላልሰው መላልሰው አነበቡና ወደ ሙሴ ባርደር ቀና ብለው አቶ ባርደር፣ አሁንስ አንተ ነህ መስተር የሰደብከኝ፣ በእርግጥ ይህን ደብዳቤ ጻፉ አሉ። እንዲያውም የጃንሆይን ቁጣ አላስብስም ብዬ እንጂ ብዙ ብዙ ስድብ ነበረ አለ ሙሴ ባርደር። ቆይ እሱን አሁን ሂድና ከሳሙኤል ጋር ሆናችሁ ተርጉምልኝ አሉና አጼ ቴዎድሮስ ከተቀመጡበት ሲነሱ ሙሴ ባርደር እጅ ነስቶ ወጣ። አጼ ቴዎድሮስ በቁጣ እሳት ለብሰው ከወጡ በኋላ ዶክተር ስተርንን ከታሰረበት አስመጥተው አንተ አመድ ፊት ወንጌል ልሰብክ ነው የመጣኸው እኔን ልሰድ አሉ። ምን ብዬ ተሳደብኩ አለ ስተርን። ነፍሰ ገዳይ ብለኸኛል፣ እናቱ ኮሶ ሻጭ ነበረች፣ የሱ ስምም ኮሶ ማለት ነው ብለሃል። ከየት ነው ይህን ሁሉ ሐሰት የፈጠርከው አሉ አጼ ቴዎድሮስ። እኔ የፈጠርኩት አይደለም አለ ስተርን። ዛሬ ማን ነገረህ? በመላው ጎንደር የሚነገር ታሪክ ከመሆኑም በላይ ተጳጳሱና ተካህናቱ የተነገረኝ ታሪክ ይሄው ነው አለ በፍርሃት የሚንቀጠቀጠው ሚስዮናዊ። አቶ ሰላማ ነው ይሄን የነገረህ? ደህና ነው። እሱ ሲንገርህ እንዴት የሱን ቃል አምነህ ተመጣህበት ጊዜ ጀምሮ ያን ያህል ጊዜ ባከብርህና ያልከውን ሁሉ ስፈጽምልህ የቆየሁትን ሰው በዓለም ፊት ልታዋርደኝ ይፈልጋለህ? ጃንሆይ፣ እውነቱን ለመናገር ጳጳሱና ካህናቱ ከመኳንንቱ ጋር በመተባበር በአገሩ ሰዎች ዘንድ እንዲጠላ ስላደረግነው እናንተ ደግሞ በዓለም ፊት እንዲጠላ እርዱን፣ ለካህናትና ለቤተ ክርስቲያን ብርቱ ጠላት ስለሆነ ቶሎ መውደቅ አለበት ብለው በማስመሰል ስለለመኑኝ ነው አለ ስተርን። እሺ ዛዲያ ዘሬን ቆጥረው ነገሩህ አሉ አጼ ቴዎድሮስ። ስለ ዘር ተሆነ ጃንሆይ፣ የአውሮፓ ታላላቅ ሰዎች ተታላላቅ ዘር ተወልደው ታላቅ ሆኑ ከሚሏቸው ይልቅ ተባዶ ተነስተው በራሳቸው ጥረት እና ድካም በራሳቸው ትዕግስትና ችሎታ ተታላቅ ነገር ደረሱ መባልን በጣም ይወዳሉ። ግርማዊነቶ ከድሃ ቤተሰብ ተነስቶ ይህን ታላቅ ስራ መስራቱ በአውሮፓ ውስጥ ቢነገርም ስሞንና ክብሮን ይበልጥ ከሚያገነው በቀር ምንም ጉድፍ አይጥልበትም አለ ስተርን። አመድ ፊት ሌላውን አታል አገሬ አውሮፓ ውስጥ የለችም። በእኔ አገር ደግሞ ትልቅ ከሚባል ዘር ተወልደው ምንም ያልሰሩ ተጠራ ቤተሰብ ተወልደው ብዙ ተሰሩ ሰዎች ይበልጥ ይከበራሉ። ይህም ይቀር ነፍሰ ገዳይ ያልከኝንስ ማንን ስገድል አይተህ ነው አሉ አጼ ቴዎድሮስ። እሱንማ በደባርቅ ሜዳ የፈሰሱት አጥንቶች ይመሰክሩታል አይደል? አለ ዶክተር ስታል። አረ ያህያ ያንተ ሀገር መሪዎች መናፍቅ እያሉ ሰው በሳት ሲያቃጥሉ ከዳተኛ እያሉ የሰውን አንገት በመጥረቢያ ሲቆርጡ አልኖሩም? ወንጀለኛን መቅጣት ደርሰ ገዳይነት የሆነው በኔ ላይ ነው። በል ያዝና ወስደ በቆቂት አግባልኝ አሉ አጼ ቴዎድሮስ። ዶክተር ስተርን ግራ ቀኝ ጉንጩ ከነጭነት ወደ ጎበትነት እስኪለወጥ ድረስ ጥፊ ቀመሰ። ከዚህ በኋላ አንተ ነጭ ዝንጀሮ፣ እኔ ፈረንጅ ሁሉ እንደ ዮሐንስና እንደ ፕላውዴን መስሎኝ ለካ ውሾች ናችሁና እስቲ ምን ሰርቻችሁ ነው ተነዚህ ደንቆሮችና ተዚያ ወደል ሸርሙጣ ተዚያ ጫት ቃሚ አረብ አለቃቸው ጋር ተስማምታችሁ ምትሰርቡኝና በዓለም ህዝብ ፊት ልታስጠሉኝ የምትፈልጉት? በልሽ ያሳይሃለሁ። አሁን አጋድሜ ይሄን ብሆ ጀርባህን በጅራፍ አስተለትለው ነበር፣ ግን የዮሐንስ አደራ አለብኝ። ና አንተ የጉማሬ ዓለም ጋምጣና እግሩን ገልበህ አርባ ጠብጥብልኝ አሉ በጥግ ወደ ቆሙት ወታደሮች ዙረው። ሄንሪ ስተርን የእግሩ ዘንግ ጉበት እስኪመስል በዚያ የጉማሬ አለንጋ ተጠብጥቦ በሰንሰለት ታሰረ። ሮዘንታልም ተጀንጃ ተይዞ መጣና በአጼ ቴዎድሮስ ፊት ሲቀርብ፣ አንተ ሬሳ ድሁር፣ የኢትዮጵያ ህዝብ አውሬ፣ እኔ የአውሬዎች ንጉሥ ተባልነ፣ አንተስ ምን ልትሆን ነው? አንተ የድመት ጭንጋፍ፣ የኢትዮጵያን ህዝብ የምትበልጠው በዚህ ግርድፍ ዱቄት የነፉበት ሊጥ በመሰለ ድዌ ሰውነት፣ በዚህ ተሰብሮ የወደቀ ብርጭቆ በመሰለ አይን ነው ወይስ በጸረ ማርያምነት? እስቲ ታንተና ተኔ ሰዎች ማንኛው ሰው ማንኛው አውሬ ነው የሚመስል? አሁን የኔ የአውሬዎች ንጉሥ ህግ ባይጠብቅህ ኢትዮጵያውያን አንተን ሲያዩ ምን ደግዳጋ አውሬ መጣብን ብለው በጦር አረ ላንተ ጦር በዱላ አይገሉህም ነበር ካሉ በኋላ እኛን የቀሉ አይኖች በጥግ ወደ ቆሙት ወታደሮች ወርውረው፣ በሉ አሁን ውሰዱና ሰሩልኝ አሉ። ወታደሮች እያዳፉና እየጎሳሰሙ ወስደው ከዶክተር ስተርን ጋር ቀላቀሉት። ከጥቂት ጊዜ በኋላ በወዳጅነት ተከብረው ተቀምጠው ተንኮል ሲሰሩ በተገኙ አውሮፓውያን ሁሉ ላይ ለቀረበው ክስ ብዙ ህዝብ በተሰበሰበበት ፍርድ ታየላቸው። እነ ኮንስል ካሜሮን እና ሌሎችም ብዙ አውሮፓውያን ታስረው እንዲቆዩ ሲፈረድባቸው፣ ዶክተር ስተርን እና ሚስተር ሮዘንታል በስቅላት እንዲቀጡ ተፈረደ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ይሸበራል ኢየሩሳሌም። እኔ ማዩ ቱርክማይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ ማዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋራ። እኔ ማዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳሱን እንደ ጠጅ ሞሱ ሲጠጣት፣ እኔ ማዩ ቱርክ ባይ የምሸሽ
ጠቅላላ ዝግጅታችን በዚሁ ይጠናቀቃል።
ነው።